በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ በወደደን በመረጠን በጠራን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም እንደምን አመሻችሁ? እንደምን ዋላችሁ? ውዳሴና አምልኮ ገንዘቡ የሆነ አምላካችን እግዚአብሔር በዚች ሰዓት ከፊቱ እንድንሆን በዝማሬውም እንድናከብረው ከፍ ከፍ እንድናደርገው እንዲሁም በቃሉም እንድንባረክ ወዶና ፈቅዶ ስለሰበሰበን ክብርና ምስጋና ለሱ ይግባው። እሱ የነቢያት አምላክ፣ ነቢያትን የቅዱሳን ሁሉ አምላክ፣ ቅዱሳንን ከኛ በፊት የነበሩትን ሁሉ በቃሉ የመራቸው፣ በቃሉ የሰበሰባቸው፣ በቃሉም ልጆቹ ያደረገ ይህንን ሃይማኖት፣ ይህንን ጸጋ፣ ይህንን በረከት በእነሱ በኩል ያስተላለፈልን ዛሬም አምላካችን እርሱ ስለሆነ ዛሬም ፈቃዱን የምናውቅበት መንገዱ ብቸኛው ቃሉ ስለሆነ ዛሬም ከእሱ ጋር የምንገናኝበት እሱነቱን፣ አባታዊ ውለታውን፣ ፍቅሩን የምናይበት መስታወታችን፣ መነጽራችን ቃሉ ስለሆነ ዛሬም በቃሉ እንዲጎበኘን ዛሬም ቃሉን እንዲያስተምረን ጉባኤያችንን፣ ሁለመናችንን፣ ጊዜውን ሁሉ አሳልፈን ለሱ እንሰጠዋለን። ቅዱስ ፈቃዱ ይሆንልን፣ አሜን። በጠበበው ደጅ ግቡ ክፍል 3 ባለፈው ለሁለት ጊዜያት ስንከታተል የቆየነው ርዕስ ነው። በጠበበው ደጅ ግቡ። ዛሬም ሶስተኛውን ክፍል ለማየት እንሞክራለን። ሁሉምናችን አሳልፈን የሰጠነው እግዚአብሔር መንፈስ ቅዱስ በዚህ ቃል እንዲያስተምረን አሁንም በድጋሚ ቅዱስ ፈቃዱ ይሆንልን። በጠበበው ደጅ ግቡ። ባለፈው ሳምንት ሁለተኛውን ክፍል ያየነው ጠባቧ ደጅ፣ ቀጭኗ መንገድ ክርስትናችን እንደሆነ፣ ክርስትናችን ከዓለም ጋር ሲነጻጸር ምን ይመስል እንደነበረ፣ በእያንዳንዳችን ሕይወት ይህ መንገድ ብዙዎች የወደቁበት፣ ብዙዎች የተነሱበት፣ ይህ መንገድ ብዙዎች የሚፈተኑበት፣ ይህ መንገድ ብዙዎች ደግሞ የሚባረኩበት እንደሆነ ነበረ የተመለከትነው። በጠቅላላ ቃሉ የሚያስተምረን ሁላችን እየተጓዝንበት ያለን ያቺ ቀጭኗ መንገድ ወይንም የተሰለፍንባት ጠባቧ ደጅ የእያንዳንዳችንን ሕይወት የምትዳስስ፣ የት እንዳለን በሰፊው መንገድ ላይ ወይንስ በጠባቡ ላይ እንዳለን ራሳችንን የምንመረምርበት፣ ራሳችንን የምናይበት የትምህርት ክፍል ነው። ስለዚህም ዛሬ ጠባቧ ደጅን የድል መንገድ በሚል እንመለከታለን። የድል መንገድ ስለ ድል የምናወራ ከሆነ ከድል አስቀድሞ ምን አለ? ውጊያ አለ አይደል እንዴ? ውጊያ አለ። ውጊያ ከሌለ ድል የለም። አንድ ታላቅ አባት እንደተናገሩት ካልታገሉ ማሸነፍ የለም፣ ካልሸነፉም ደግሞ የድል አክሊል የለም ብለዋል። ስለዚህ ከድል በፊት ምን አለ? ውጊያ አለ። ስለ ውጊያ በምንነጋገርበት ጊዜ ደግሞ ክርስቲያኖች የእግዚአብሔር ወታደሮች ናቸው። በተለይ በሐዲስ ኪዳን ውስጥ ደጋግመው ቅዱሳት መጻሕፍት የሚያስተምሩን ክርስቲያኖች ገና ከተጠመቁበት ዕለት አንስቶ የሥላሴ ልጅ ከሆኑበት ጊዜ ጀምሮ ወታደሮች ናቸው። የማን? የእግዚአብሔር ወታደሮች ወይንም የእግዚአብሔር ታጣቂዎች ናቸው። መንፈስ ቅዱስን ኃይሉን የታጠቁ፣ የመንፈስ ቅዱስን መሳሪያ የታጠቁ፣ ጾም ጸሎትን የታጠቁ፣ በቃሉ የታጠቁ፣ ወንጌሉን የተጫሙ፣ መስቀልን የተሸከሙ፣ የጥሩር ጋሻን የተሸከሙ፣ የእምነት ሰይፍ የሆነውን ቃሉን የታጠቁ የእግዚአብሔር ታጣቂዎች ናቸው። ይገርማችኋል፣ እኛ ታጣቂዎች መሆናችንን ብቻ ሳይሆን ቅዱስ መጽሐፍ የሚያስተምረን የምንታጠቃቸው መሳሪያዎችን ሁሉ ጭምር ነው የሚያስተምረን። በተለይ በኤፌሶን ምዕራፍ 6 ከቁጥር 12 ጀምራችሁ ስታዩ ምን ምን መሳሪያ እንደሚያስፈልገን እነዛ መሳሪያዎች እያንዳንዱ ክርስቲያን እንዴት መታጠቅ እንዳለበት ይናገራል። መልካም ክርስቲያኖች የስላሴ ልጆች ከተጠመቁበት ከእለተ ልደታቸው ጀምሮ ታጣቂዎች ከሆኑ የስላሴ ልጆች በዚህ ምድር ላይ ውጊያ ካለባቸው የምንዋጋው ከማን ጋር ነው? ጠቅለል ባለ መልኩ መጋደላችን ከስጋና ከደም ጋር አይደለም። መጋደላችን በሰማያት ካሉ ሰራዊት ከማይታዩ መናፍስት ከሰራዊቶቻቸው ብዙ መዋቅር አለው ሰይጣን። ልብሳን ስጋ ከሆኑ ከምድር ከሚንቀሳቀሱት ከአመፀኞች ልጆች ከእርግማን ልጆች ጋራ ነው ውጊያው ይለናል። ለማንኛውም ዛሬ ይህንን ትምህርት የድል መንገድ ብለን ስንማር ሶስት ነገሮችን እንመለከታለን። ውጊያችን ከሁለት ነገሮች ጋራ ሲሆን ሁለቱን ነገሮች ምክንያት የሚሆነውና የመጨረሻው ደግሞ ራሱ ዲያብሎስ ነው የሚሆነው። ክርስቲያን ውጊያ አለበት። ክርስቲያን ታጣቂ ነው። ለክርስቲያን ትጥቆይ ተሰጥቶታል። እየተግባባን ነው? የመጀመሪያው ውጊያ ቅድም ከራሴ ጋር ነው ብሎ የመለሰልኝ ሰው አለ። ምናልባት ገብቶታል ማለት ነው እኔም ይሄድበት። እና የመጀመሪያው ነገር በዚህ ምድር ላይ ሶስት ጠላቶች እንበል ወይንም ሶስት የውጊያችን ምክንያቶች ሶስት ወይም ሁለት የሰይጣን በሮችና እኛን የሚዋጋበት የጦር ሜዳዎች አሉ። እነሱም አንደኛ የገዛ ስጋችን ሲሆን ሁለተኛው ዓለም ነው። በእነዚህ ሁለት ስፍራዎች ላይ በእነዚህ ሁለት ምክንያቶች ላይ የሚዋጋን የመጨረሻው ጠላታችን ደግሞ ዲያብሎስ ነው። እነዚህ ሶስቱ የውጊያችን ሜዳዎች ናቸው። እነዚህ ሶስቱ ለምን መንፈሳዊ መሳሪያ እንደታጠቅን ምክንያቶቻችን ናቸው። እየተግባባን ነው? አዎ። በጠባቧ ደጅ ተሰልፈን ስንገባ በቀጭኗ መንገድ ስንጓዝ እነዚህ ሶስት ነገሮች አንቀው ሚይዙን። እነዚህ ሶስት ነገሮች ከጠባቧ ደጅ ነጥቀውን ወደ ሰፊው የሚያስገቡን። እነዚህ ሶስት ነገሮች ከቀጭኗ መንገድ የሚያደናቅፉን። እነዚህ ሶስት ነገሮች የብዙዎችን ሕይወት የጣሉ፣ ብዙዎችን ያዋረዱ፣ ብዙዎችን ጽድቃቸውን ያበላሹ፣ ብዙዎችን መንገድ ላይ ያስቀሩ ምክንያቶች ናቸው። ስጋ፣ ዓለም፣ ሰይጣን። እየተግባባን አይደለም? ስለዚህ የድል መንገድ ካለ ውጊያ አለ ማለት ነው። በእርግጥም እግዚአብሔር ምን ይላል? ፈረስ ለጦርነት ይዘጋጃል፣ እግዚአብሔር ግን ድልን ያቀዳጃል ይላል። በድሮ ጊዜ በፈረስ ስለሆነ ነው ውጊያው፣ በሰረገላ ስለሆነ ነው ውጊያው። ፈረስ ለጦርነት ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው ይላል መጽሐፈ ምሳሌ ምዕራፍ 21 ከቁጥር 31። ድል ግን ከእግዚአብሔር ዘንድ ነው። በተለይም ለእግዚአብሔር ልጆች የሚዋጋቸው መንፈስ ሌላ ስለሆነ ድላቸው ከእግዚአብሔር ዘንድ ነው። እግዚአብሔር የድል አምላክ ነው። እግዚአብሔር ድልን የሚያቀዳጅ ነው ስንል እግዚአብሔር እሱ ራሱ ለልጆቹ ምንድን ነው? ተዋጊ ነው ይላል። እግዚአብሔር ስሙ እግዚአብሔር ነው፣ እሱ ተዋጊ ነው ይላል። እግዚአብሔር ተዋጊ ነው። ለዚህ ነው የብሉያት መጻሕፍትን የብሉይ ኪዳን መጻሕፍትን ብዙውን ጊዜ ስናነብ ምን ታገኛላችሁ? ነገስታቱ ምን ያደርጉ ነበር? ከሌላው ሀገር ጋር ሲዋጉ ጦርነት ሲገጥማቸው ቶሎ ብለው ወደ እግዚአብሔር ሰው ወደ አንድ ነቢይ ይሄዱና እግዚአብሔርን ጠይቅልን፣ እናሸንፋለን አናሸንፍም? ሳይጠይቁ የሚዋጉ ነገስታት አልነበሩም። ሳይጠይቁ የተዋጉ ቢኖሩ የተሸነፉ ነበሩ፣ የወደቁ ነበሩ። ስለዚህ እግዚአብሔርን ይጠይቁ ነበር፣ ያስፈቅዱ ነበር። ምንድን ነው የሚያሳየን? ምክንያቱም የእግዚአብሔር ህዝቦች ስለሆኑ የእግዚአብሔር ሰዎች ስለሆኑ ድላችን እሱ ነው ብለው ስለሚያምኑ፣ ተዋጊያችን እሱ ነው ብለው ስለሚያምኑ። ምክንያቱም ከታሪካቸው የሰሙት እሱ እነዛን ምስኪኖች 70 ዓመት ሁሉ ሲያጓጉዝ ተዋጊያቸው ነበረ። ምንም ያልነበራቸውም ከፊታቸው እሱ ይዋጋላቸው ነበረ። እሱ አላሳፈራቸውም ነበረ። በእልፍ አላፋት ፊት ትንሾቹን በመጎስ በግርማ ያቆማቸው ነበር። ታዳ ይህንን የሰሙ ይህንን ታሪክ የተማሩ እሱን ያስፈቅዱ ነበር። እናሸንፋለን ወይ ጠይቅልን እግዚአብሔር ምን ይላል ስለ ውጊያው? ድሉ ዛሬ የኛ ነው ወይ እንዴት ነው ብሎ ያስፈቅዱ ነበር። እግዚአብሔር ታዳ በነቢያት ይናገር ነበር፣ እንዳትወጡ ዛሬ እናንተ አይደለም ሄዱ የናንተ ነው እኔ ከናንተ ጋር ነኝ ይላል። የተቀየመበት ነገር ካለ እንዳትወጡ ይላል። ብዙዎች እንደነሳኦል ያሉ በአመጽ ወጥተው በአመጽ ሜዳ ላይ ወድቀው ይቀሩ አሉ። እንደነ ዳዊት ያሉ ደግሞ ድሉን ተቀዳይተው የተመለሱ ነበሩ። ለዳዊት ምን ይላል? ለዳዊት የተነገረው ቃል ሁለተኛ ሳሙኤል ምዕራፍ 8 ቁጥር 10 ላይ የተነገረው ቃል አለ። ምዕራፍ 8 ቁጥር 10 ላይ የተነገረው ቃል ምን ይላል? ዳዊት በሄደበት ቦታ ሁሉ እግዚአብሔር ድልን ይሰጠው ነበር ይላል። ዳዊት በሄደበት መንገድ ሁሉ እግዚአብሔር ድልን ይሰጠው ነበር ይላል። ክብርና ምስጋና ለሱ ይግባው። ለምን? አስፈቅዶት ስለሚወጣ እሱን ከፊቱ ስለሚያድርግ ያለ እግዚአብሔር ውጊያን ስለማይገጥም መታመኛው መመኪያው ብርሃኑ አይኑ እግዚአብሔር እንደሆነ ስለሚያምንና እሱ ስለሚያስቀድም ቃሉ ምን አለ? በሄደበት መንገድ ሁሉ ድልን ይሰጠው ነበር ይላል። በጣም የሚገርም ነው። የዳዊትን ታሪክ ስናነብ ዳዊት ብዙውን ጊዜ በሳኦል ሊገደል የተፈለገ በየዋሻው የተሰደደ ብዙ ጊዜ ሊገደል በንጉሱ ሰራዊት የታደነ ሰው ነበር። ግን አልተገኘም። እንደውም ሳኦልን አሳልፎ ለዳዊት ሰጥቶ ነበር በአንድ ወቅት ላይ። እግዚአብሔር የቀባውን እኔ አልገልም ብሎ ዳዊት ግን አለፈ። ስለዚህ በሄደበት መንገድ ሁሉ እግዚአብሔር ለዳዊት ምንን ሰጠው? ድልን ሰጠው። ዛሬም ለስላሴ ልጆች፣ ዛሬም ለአዲስ ኪዳን ክርስቲያኖች ወገኖቼ፣ እግዚአብሔርን ካስቀደምን በሄድንበት መንገድ ሁሉ እግዚአብሔር ድልን ይሰጣል። በሄድንበት መንገድ ሁሉ እግዚአብሔር ድልን ይሰጣል። ምን ስናደርግ? አንተ ተዋጊያችን ነህ፣ አንተ መመኪያችን ነህ፣ አንተ ግርማ ሞገሳችን ነህ። ስለዚህ ፈቃድህን ይዘን እንወጣለን፣ አንተን አስፈቅደን እንወጣለን፣ አንተን እናስቀድማለን፣ ስለዚህ አፍረን አንመለስም ብለው ለሚወጡት ልጆቹ ዛሬም እግዚአብሔር ድልን ሰጪ አምላክ ነው። ስለዚህ እነዚህ ሶስት የውጊያና የድል መንገዶች የመጀመሪያው ስጋ ነው ብያችኋለሁ። ስጋን ወይም የስጋ ምኞትን ማሸነፍ ነው። ስጋን ወይም የስጋ ምኞትን ማሸነፍ ነው። ገላትያ 5:24 ላይ የኢየሱስ ክርስቶስ የሆኑት ስጋን ከምኞቱ ጋር ሰቀሉት ይላል። የሚገርም ነገር ነው። የኢየሱስ ክርስቶስ የሆኑት ማለት በክርስቶስ አምኖ ክርስቲያን የሆኑ በክርስቶስ ሞት ተቤዥተው የእግዚአብሔር ልጆች የሆኑት ክርስቲያኖች ስጋን ከነምኞቱ ሰቀሉት ማለት ከነምኞቱ አሸነፉት ወይንም ገዙት። አሁን ስጋ የምንለው ብዙውን ጊዜ ግልጽ ልናረገው ይገባል። ሰው ስጋና ነፍስ ያለው ነው አይደል እንዴ? ስጋና ነፍስ ያለው ነው። እግዚአብሔር ስጋችንን ይጠላል ማለት አይደለም። ስጋን የፈጠረ እግዚአብሔር ነው። ስጋችንን ይወዳል። ቆመን እንድንንቀሳቀስ ይፈልጋል። ምክንያቱም ነፍስ ብቻዋን አትቆምማ። ነፍስ ያለ ስጋ መቆም አትችልም። ስጋ ከሌለ ስግደት አይኖርም፣ ጾም አይኖርም፣ ጸሎት አይኖርም፣ አምልኮ አይኖርም። አይደለ እንዴ? ስጋን ይጠላል ማለት አይደለም። እዚህ ጋር የምናየው ስጋን ከነምኞቱ የሚለው የስጋ ፍላጎቶቻችን የማያስፈልጉን እግዚአብሔር የሚጠላቸው። አሁንም ግልጽ ለማድረግ ስጋ መብላት አለበት አይደል እንዴ? መጠጣት አለበት፣ መተኛት አለበት፣ ማረፍ አለበት። እነዚህ አስፈላጊ ነገሮች ናቸው። የዛኑ ያክል ስጋ ያምጻል አይደለ? እግዚአብሔር እሱን ይጠላል። ስጋ ይከፋል፣ እግዚአብሔር እሱን ይጠላል። ስጋ ያማል፣ እሱን ይጠላል። ስጋ ይዋሻል፣ እሱን ይጠላል። ስጋ ተንኮልን ይሰራል፣ እሱን ይጠላል እግዚአብሔር። ሁል ጊዜ ደግሞ ክፋትን ለመስራት ይመኛል። ምኞቱ የስጋ ምኞቱ ራሴ ልክበር ባይ ነው። የስጋ ምኞቱ በራሱ መመካት ነው። የስጋ ምኞቱ የሌላውን ክብር ለራሱ መውሰድ ነው። በከንቱ ዳሴ መታበይ ነው። የስጋ ምኞቱ የእግዚአብሔርን ክብር እስከ መሻት ድረስ እግዚአብሔር አምላኩን እንኳን የሚገዳደር ነው። ስለዚህ ክርስቲያኖች ያስወገዱት ክርስቲያኖች ሊያስወግዱት የሚገባው ክርስቲያኖች ሊገዙት ሊቆጣጠሩት ወይም ሊያስወግዱት የሚገባው የስጋ ምኞቱ ወይ ፍላጎቶቹ እነዚህ ነገሮች ናቸው እና የኢየሱስ የሆኑት ሁላ ይሄንን ቃል እዚህ ላይ ሲያስቀምጥ ሐዋርያው ከዚህ ቃል በኋላ ያስቀመጣቸው ነገሮች አሉ። ታቃላችሁ በገላትያ 5 ላይ 16 የስጋ ፍሬዎች ተዘርዝረዋል። እነዚህ 16ቱ ሁሉ ለኛ የሚጠቅሙን አይደሉም። እኛን የሚጎዱን ከአምላካችን ጋር የሚያጣሉን የሚያለያዩን ከክብራችን የሚያሳንሱን የሚያዋርዱን የሚያረክሱን ነገሮች ናቸው። ከጸጋው የሚለዩን ነገሮች ናቸው። እንደገና ደግሞ ሌሎች 9 ደግሞ የመንፈስ ቅዱስ ፍሬዎች ተጠቅሰዋል። ይህን ከዘረዘረ በኋላ የመንፈስ ፍሬዎች እነዚህ ናቸው፣ የስጋ ፍሬዎች እነዚህ ናቸው ካለ በኋላ ምን አለ? የኢየሱስ የሆኑት በኢየሱስ ደም የዳኑት በኢየሱስ ደም የከበሩት በኢየሱስ ደም የስላሴ ልጆች የሆኑት አለ ስጋንና ምኞቱን ሰቀሉት፣ ለዩት፣ አሸነፉት፣ ገዙት ይላል። ወገኖቼ ስለ ስጋ በመነጋገርበት ጊዜ እጅግ በጣም ከባድ ነው። የሚከብደው ምንድነው? ለመሆኑ እርስ በርሳችን የሚያምሰን ምንድነው? ለመሆኑ ወንድሞችንን የሚያጣላ ምንድነው? ሀገርን በሀገር ላይ፣ ንጉስን በንጉስ ላይ፣ ልጆችን በቤተሰብ ላይ፣ ቤተሰቦችን በልጆች ላይ፣ ወንድምን በወንድም እህትን በእህት ላይ የሚያነሳሳው ምንድነው ስንል ሰይጣን የተጠቀመበት መንገዱ ምንድነው? ስጋና ምኞቱ። እየተግባባን ነው? ስጋና ምኞቱ። እኛ እኮ የመጣ ነው ከአንድ ምንጭ ነው። እኛ እኮ የአንድ አባት ልጆች ነን። ምንም ልዩነት አልነበረንም። ነገር ግን ልዩነት እንዲኖር ያደረገው አንዳችን ለአንዳችን ጠላት አድርጎ ያቆመው አንዳችን ለአንዳችን ምቀኛ ያደረገው አንዳችን ለአንዳችን እንድንቀና ማለት ክፉ ቅናት እንዲኖረን ያደረገው ያ መንፈስ ነው። ያ መንፈስ እንዴት ተጠቀመ? ስጋችንን ተጠቀመ። በስጋችን ገባ። በፍላጎታችን መጣ። በምኞታችን መግቢያ ቀዳዳ አገኘና ከዛ በኋላ እኛ ስንቆጣጠረው የነበረውን እሱ ተቆጣጠረን። እሱ አዘዘ። ሳንወድ በግድ ወንድማችንን ገፈተርን። ሳንወድ በግድ እህታችንን ጠላን። ሳንወድ በግድ መውደድ በመውደድ ፋንታ ጥላቻን አፈራን። በፍቅር ፋንታ ጥላቻን አፈራን። በበጎ ነገር ፋንታ ክፋትን አፈራን። ቅዱስ ጳውሎስ እንዳለው እምሰራውን አላውቅም እንዳለ ምንሰራውን እንኳን እስካለማወቅ ድረስ እስክንደርስ ድረስ ተቆጣጠረን። ቤት መጥቶ በስጋ ምኞታችን ገብቶ እየተግባባን አይደለም? አሁንም ትንሽ ዘርዘር ላርገው። አሁንም በስጋ ምኞታችን ስንል አዎ ገዘብ ወዳጆች ስለሆን እንድንሰርቅ አደረገ። የመስረቅ መንፈስ በስጋችን ገባ። ለገዘብ ብለን ወንድሞቻችንን እንድንገፈትር አደረገን። ለገዘብ ብለን ሌላውን እንድንገድል አደረገን። ለገዘብ ብለን ሌላውን እንድንጠላ አደረገን። በገዘብ ገባ። ከዚህ የተነሳ ምን ተባለ? ገንዘብ የኃጢአት ሁሉ ስር ነው ተባለ። አሁን ገንዘብ መጥፎ ነው ማለት አይደለም። ገንዘብን እግዚአብሔር ሰጠን። በገንዘብ እንኳን እንጸድቃለን እኮ መጽውተን ሰርተን ረድተን አይደለ እንዴ? ነገር ግን በዚህ መንገድ የኃጢአት ሁሉ ስር ነው ተባለ። ተመልከቱ፣ ሰይጣን ስጋችንን መጠቀሚያ አድርጎ በገንዘብ ከገዛንና ለዛ ነገር ከተሸነፍን፣ በዝሙት መንፈስ ገዛን፣ እግዚአብሔር ከሰጠንና ከፈቀደልን ውጪ እንድንሄድ አደረገን። እኛ ሰዎች ስንሆን የተከበርን ሰዎች ስንሆን ለክብር የተፈጠርን ለክብር የተፈጠረልንን ለውርደት እንድናደርግ አንዳችን የአንዳችን ህይወት እንድናበላሽ የእንስሳት ባህሪ እንዲሆነን እንዲኖረን አደረገን። ቤት መጥቶ ያ መንፈስ በስጋችን ገብቶ ስጋን መጠቀሚያ አድርጎ ከመጠን ያለፈ ፍላጎትን በእኛ ላይ ምኞትን አሳድሮ ቅድስናችንን ለርኩሰት አደረገ። ስለዚህ የኢየሱስ የሆኑት ነው እንግዲህ የኢየሱስ የሆኑት ይህንን ስጋ እንዲህ አይነት ምኞትና ፍላጎት ያለውን ስጋ ሰቀሉት አለ ለዩት አስወገዱት። ወገኖቼ ለዚህ ከመገዛት እኛንም እግዚአብሔር ያድነን። ኃይልና ትጥቅ አድርጎ የሰጠንን መንፈሳዊ መሳሪያዎቻችንን ለመጠቀም እንድንችል እግዚአብሔር አምላክ ይርዳን። ወደን አይደለም አንዳንድ ጊዜ እሱ ባዕድ የተሸነፈ የወደቀ ጠላት ሆኖ ይያለ ሰይጣን የውንካን ብለን እስከምንጠራው ድረስ በራሳችን ላይ እስክናነክሰው ድረስ በስጋችን ተጠቀመብን ማን ዲያብሎስ። ልክ ገንዘባችን አድርገን አንዳንዴ ሰይጣን እንለዋለን አይደል? ባልና ሚስት ይጣሉ ነበር ይባላል። እና ሲጣሉ ያው ሁለቱንም የሚያጣላ ጎረቤቶቹን የሚያጋጭ ጓደኛሞቹን የሚያጣላ በሆነ ባልሆነ ነገር ይሄን ሁሉ የሚያደርገው ይሄ መንፈስ ነው። ስለዚህ ይላካሉ መዋቅር አላቸው። ትዳር ለማፍረስ የተመደቡ አሉ ስራቸው ነው። በቤተ ክርስቲያን ውስጥ ለማመስ የተመደቡ አሉ ስራቸው ነው። እና መጥተው ከአንድ ቤት ለመግባት በራፍ ላይ ቆመው ይያሉ እነዛ ይነታረካሉ። ታይብየሻለው ይላል ባልም ነግርሃለው ትላለች እሷም ወይም እዚህ አገር ካለች ፖሊስ ልጠራኔ ልትል ነው። እና ስከራከሩ እኔ ነግርሃለው እንግባ ይላል ያ ጓደኛው ጋኔኑ እንግባ አሁን የተመቻቸ ሰዓት ነው። የለም ሳንጠራ መግባት ጥሩ አይደለም ጠብቅ ይለዋል። እንዱ ስከራከሩ እሷ ነገር ያለው አንተ ሰውዬ ሰይጣንን አታምጣብኛለች አሁን ተጠርተናል ንግባ ገቡ ማለት ነው። ምላቹ ፈልጌ ነው ሰይጣን የብልን በራሳችን ላይ እንደ ገንዘባችን እንደ ንብረታችን እንደ አለቃችን እስከምንጠራ ድረስ ስጋችንን ተጠቅሞ ገዛን። ስለዚህ ጠባቧ መንገድ ይሄንን ድል ማረግ ጠባቧ መንገድ ስጋን መቆጣጠር ጠባቧ ቀጭኗ መንገድ ስጋን ከነፍላጎቱ መግዛት። ያ በቀጭኗ መንገድ ጾም ጸሎት መሳሪያዎቻችን ናቸው ስጋንና ምኞቱን መግዛት። ስጋን የሚያስፈልገውን ሰጥቶ ከክልል ውጪ እንዳይወጣ መግዛት ጠባቧ መንገድ። በዚህ መንገድ የሚያልፉት ድልን ተቀዳጁ በምን ላይ በስጋ ላይ ስጋቸውን ገዙ ስጋቸውን ተቆጣጠሩ ስጋቸውን በጾም በጸሎት ያዙ ስጋቸውን በእግዚአብሔር ቃል ያዙት ስጋቸውን ገዙት። ስጋ ከዛ በኋላ ምን ይሆናል? የሰይጣን ማደሪያ መሆኑ ቀርቶ የአምላክ ማደሪያ ይሆናል። የርኩሰት ማደሪያ መሆኑ ቀርቶ የቅድስና ማደራሽ ይሆናል። የቅድስና አደራሽ ሲሆን የሚያድርበት ቅዱስ እግዚአብሔር። ከዛ አንደበት ምን ይወጣል? ምስጋና። ከዛ አንደበት ምን ይወጣል? ምርቃት። ከዛ አንደበት ምን ይወጣል? ፍቅር። ከዛ አንደበት ምን ይወጣል? ለሰውም ለእግዚአብሔርም የሚመች ነገር ይወጣል። ምክንያቱም ስለ ተገዛ። ምን ያክል ነው ስጋችንን የገዛ ነው? አንደበታችንን የገዛ ነው? ምን ያክል ነው ወገኖች አፋችንን የገዛን? የቅዱስ ዳዊትን ጸሎት ልንገራችሁ። አምላኬ ሆይ ለአፌ ጠባቂ አኑር ለከንፈሮቼም መዝጊያ አብጅ ይላል። ምክንያቱም መቆጣጠሩ ኃይለኛ ስለሆነ እኮ ነው። ስንቶቻችን አንደበታችንን የገዛን? ወይንስ በማናቀው ነገር ገብተን እግዚአብሔርን እንኳን ያማን ስንቶቻችን እናስታውስ? እግዚአብሔርን እንኳን የወቀስን ስንቶች? ሰውን ተውት እሱን ከኔ ጀምሮ የሰውን በቁሙ በልተነዋል እንመንና ከሰው አልፈን እግዚአብሔርንም ብዙ በድለናል። ስለዚህ የድል መንገድ ጠባቧ ደጅ፣ የድል መንገድ ቀጭኗ መንገድ ስጋን መግዛት። ስጋችን ለቅድስና የተጠራ ስጋችን ክርስቶስ የሞተለት ስጋችን የደም ዋጋ የተከፈለለት ነውና ያንን መግዛት ያንን መቆጣጠር የድል መንገድ አንዱ ነው። ሁለተኛው ዓለምንና በውስጧ ያለውን ማሸነፍ። ዓለምንና በውስጧ ያለውን ማለት ዓለም የምታመጣውን ነገር ማሸነፍ ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 4 ላይ ቅዱስ ዮሐንስ ምን ይላል? ዓለምን የሚያሸንፈው እምነታችን ነው ይላል። አንደኛ ዮሐንስ ምዕራፍ 5 ከቁጥር 4 ላይ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል፣ ዓለምንም የሚያሸንፈው እምነታችን ነው። ተመልከቱ፣ ቅድም የኢየሱስ የሆኑቱ ስጋን ከነምኞቱ ምን አደረጉት አለ? አሁን ደግሞ ከእግዚአብሔር የተወለደ ሁሉ ዓለምን የሚያሸንፈው ግን ምናችን? እምነታችን ነው አለ። ተመልከቱ፣ እዚህ ጋር አሁንም ስጋውን እንዳብራራሁኝ ይህንንም ልናገር። ዓለም ስንል ምን ማለት ነው? ዓለም ስንል ጠቅላላ ሁሉም ማሸነፍ ማለት አይደል። ዓለም ምንድን ነው? ራሱ መጽሐፍ ቅዱስ ዓለም ብሎ የሚጠራልን አሁንም አመጽ የነገሰበትን፣ ክፋት ተንኮል የነገሰበትን፣ ሰይጣን የሚገዛውን ክፍል ነው የሚጠራልን። ዓለም ብሎ የሚጠራው ለዚህ ነው። ምክንያቱም ሰይጣንን ምን ይለዋል መሰላችሁ? ቅዱስ መጽሐፍ የዓለም ገዥ ይለዋል። ትልቅ አድርጎት የዓለም ገዥ ይለዋል። አመጸኛው ዓለም፣ ዘማዋ ዓለም፣ ለእግዚአብሔር ጀርባዋን የሰጠችው ዓለም፣ ለክብሩ ያልተገዛችው ዓለም፣ ልጁን ያሳደደችው ዓለም፣ ልጁን የሰቀለችው የገደለችው ዓለም ሰይጣን የሚመራት፣ ሰይጣን የሚገዛት፣ እሱን የምትከተል አመጸኛዋ ስፍራ፣ በዛ ውስጥ የሚኖሩ ሰዎች ማለት ነው። እየተግባባን ነው አሁን? በዛ ውስጥ የሚኖሩ ሰዎች ማለት ነው። ምድሩና ሰማውን ማለት አይደለም። በዛ ውስጥ የሚኖሩ ሰዎች፣ ሰዎችና ሰዎች የሚያመጡት ነገር ሁሉ ማለት ነው። አሁን ይገባቸዋል። በዚህ በእኛ ዘመን ያለው ሁኔታ እንመልከት። ዓለም ዛሬ ምን እያለች ነው ያለችው? አንድ የድሮ የኢትዮጵያ ሬዲዮ ፕሮግራም ነው ዓለም ዛሬ እንዴት ሰነበተች የሚል ነው አይደለም? አዎ፣ ዓለም ዛሬ እንዴት ሰነበተች የሚል ትዝ ይለኛል። እና ዓለም ዛሬ ምን እያደረገች ነው ያለችው? ቤተ ክርስቲያን ምን እያደረገች ናት ካልኳችሁ ቀላል ነው፣ ትመልሱልኛላችሁ አይደለ እንዴ? ቤተ ክርስቲያን ምን እያደረገች ነው ዛሬ? ልጆቿን እያስተማረች ቤተ ክርስቲያን ምን እያደረገች ነው? እየጸለየች ቤተ ክርስቲያን ምን እያደረገች ነው? ወንጌልን እየሰበከች ቤተ ክርስቲያን ምን እያደረገች ነው? እየዘመረች ነው ያለችው አይደለ እንዴ? ዓለም ምን እያደረገ ነው ያለው? ዓለም እኛ እግዚአብሔር ስንሰብክ ዓለም እግዚአብሔርን እየካደ፣ እኛ ጾሙ ጸልዩ ብለን ስናስተምር ዓለም ከመጠን በላይ ብሉ ጠጡ፣ የሚያስደስት ነገር ሁሉ ማንኛውም ለእኛ የተፈጠረና ለእኛ የሚጠቅመን ብሎ የሚያምን ክፍል ማለት ነው። ቤተ ክርስቲያን ምን ትላለች? ሁሉ ለእኔ ተፈጥሯል፣ ሁሉ ግን አይጠቅመኝም ነው የምትለው። ቤተ ክርስቲያን ትዳር ይከበር ትላለች። በስርዓት ኑሩ፣ ትዳር ይከበር፣ አንድ ለአንድ ይሁን ትላለች። ቤተ ክርስቲያን ወንድ ለሴት፣ ሴት ለወንድ ነው ትላለች። ቤተ ክርስቲያን እግዚአብሔር የፈጠረው ይከበር ትላለች። ዓለም ደግሞ ምንድን ነው የሚለው? ምን አለበት ወንድ ለወንድስ ቢሆን? ምን አለበት ሴት ለሴትስ ቢሆን? ምን አለበት አንድ ለአንድስ ባይሆን? ስለዚህ ዓለም ምን እያደረገ ነው ያለው? አሁን እያመጸ ነው ያለው አይደል እንዴ? ዓለም እያመጸ ነው ያለው። በዓለምና በዓለም ውስጥ ያለው ሲል ምን ማለት ነው? ይህን በሚያደርገው ዓለምና ወደኛ እንደገና የዚህን ነጸብራቅ የሚያመጣው የዓለም ነገር፣ የዓለም ስልጣኔው፣ ነጸብራቁ፣ የማይጠቅመን የሆኑት ነገሮች በሙሉ ለእኛ አጥፊዎቻችን፣ ጠላቶቻችን ናቸው። እየተግባባን ነው ወገኖቼ? አዎ። ስለዚህ ቅዱስ ዮሐንስ ምን አለ? ከእግዚአብሔር የተወለደ ሁሉ ዓለምን ከእግዚአብሔር የተወለደ ሁሉ። በጣም ጥሩ። ይሄ አንድ ነገር ነው። ከእግዚአብሔር የተወለደ ዓለምን ያሸንፋል። በምንድን ነው የሚያሸንፈው? አዎ፣ ዓለምን የሚያሸንፈው እምነታችን ነው አለ። በጣም ይገርማችኋል። ጌታ ራሱ በመጨረሻዋ ሰዓት ደቀ መዛሙርቱን ሲያጽናና ምንድን ነው ያላቸው? ወላጅ እንደሌላቸው ልጆች አልተዋችሁም አለና በዓለም ሳላችሁ ብዙ መከራ አለባችሁ ነገር ግን አይዟችሁ ዓለምን አሸንፈላችኋለሁ አለ። ክብርና ምስጋና ለሱ ይግባው። ዮሐንስ ወንጌል ምዕራፍ 16 ከቁጥር 33 በዓለም ሳላችሁ ብዙ መከራ አለባችሁ አለ። ምክንያቱም በዓለም ስንኖር ምን ያህል እንደምንፈተን ታውቃላችሁ። አንድ አማኝ ሰው ከማያምነው ሰው ጋራ በሚኖርበት ጊዜ በሚሰራበት ጊዜ ትልቅ ፈተና አለበት። ያኛው እንደሱ እንዲሆን ይፈልጋል። ሌባ ጓደኛ ካለው ያኛውም እንዲሰርቅ ይፈልጋል። እሱን እንዲመስል ይፈልጋል። ነፍሰ ገዳይ ሰው ጓደኛ ካለው ያም ነፍሰ ገዳይ እንዲሆን ይፈልጋል። በኃጢአቱ እንዲተባበር ይፈልጋል። ራሱን የቻለ ፈተና ነው። የምናነባቸው የምናያቸው የምንሄድባቸው ለመግባባትም እስከምሸግረን ድረስ እንፈተናለን። በዓለም ሳላችሁ ብዙ መከራ አለባችሁ። ይሄን ብቻ አይደለም፣ እነተን በመናገር በተለይ ጽድቁን በመስራት እንፈተናለን፣ መከራ ያገኛናል። ነገር ግን ምን አለ እኛ ጌታ? አይዟችሁ አለ። ዓለምን ምን አርግ ያለው? ዓለምን አሸንፈላችኋለሁ አለ። አሁን እኛ የምናሸንፋት ዓለም፣ እኛ የምንቃወማት ዓለም እሱ ራሱ አሸንፎ ተሸናፊ አድርጎ የሰጠን እሱ ራሱ ተቃውሞ እንድንቃወም ኃይልን አስተጣቆን የሰጠን ናት። እኛ ምን ጀምር አይደለም እሱ ጀምሮ የሰጠን እሱ ያሳየን በድሉ መንገድ ያለፈ አው መከራውንም የተቀበለ ውጊያውንም የተዋጋ በመጨረሻም ድል ያደረገውን የድል ጌታ ነው ምናመልከው። ምናልባት ስጋ የዚህን ያክል ከባድ ከሆነ ዓለም የዚህን ያክል አስቸጋሪ ከሆነች እንዴት ነው ብላችሁ ልታስቡ ልትጨነቁ ትችላላችሁ። ነገር ግን እንዳንጨነቅማ ያዘዘን እሱ ራሱ ሄዶበት እሱ ራሱ በውጊያው ውስጥ አልፎ እሱ ራሱ ድል አድርጎ ነው ድል እንድናደርግ ድልን ያበሰረን ለድል የጠራን። በጠባቧ መንገድ በቀጭኗ መንገድ ድል ማድረግ እንድንችል መንገዱንም ከፍቶ የሰጠን እሱ ራሱ ነው። ክብርና ምስጋና ለሱ ይግባው። አንድ የቆረበ ሰው ይባላል ለንስሐ አባቱ መጣና፣ አባቴ አሁንስ እንደው ከቆረብኩኝ በኋላ ፈተናው በዛ እንዶ ይመስለኛል 24 ሰዓት ሰይጣን እኔው ላይ ነው እንትን ጦርነቱን የከፈተው ምን ይሻለኛል? ያጋጥማቸዋል አይደለ? ይሄ ትክክል ነው፣ እውነት ነው። ወደ ስጋ ወደሙ ስትመጡ ትንሽ ወንጌል ማንበብ ስትጀምሩ መዘመር ስትጀምሩ ቤተክርስቲያን መጣ ማለት ስትጀምሩ ፈተናዎች ከየጓዳው ብቅ ይላሉ። ምክንያቱም አይተኛማ ስራው ነው፣ እሱ እኮ ስራው ነው። እኛ ወደ እግዚአብሔር በቀረብን ቁጥር እሱም ስቴቡን ይጨምራል፣ የፈተናውን አይነት ይጨምራል። ደግሞ የሰለጠነ ነው፣ ውጊያውን እንዴት እንደሚዋጋ በደንብ ያውቃል። ለእያንዳንዳችን በየትኛው መንገድ መጥቶ እንደሚያጠቃን እሱ የሰለጠነ ነው፣ በጣም ብዙ ልምድ ያካበተ ነው። ገንዘብ የሚወደውን በገንዘብ በኩል ይመጣል። አዎ። ውሸት የሚወደውን በውሸት በኩል ይመጣል። ስልጣን የሚወደውን በስልጣን በኩል ይመጣል። እና አባቴ ምን ይሻለኛል? እንዶ አንደኛውን ጦርነቱን ከፈተብኝ የት ልድረስ ብሎ ሲናገር እሱ ራሱ መጣና ሰይጣን ምን አለ ይባላል? እንዴ ይሄ ሰውዬ ማን ነው? እኔ እስከነመጨረሻው መቅረቡን አልሰማሁኝም አለ ይባላል። አዎ። ሰይጣን አይተኛም። ብዙ ጊዜ ግን መንገዱንና ስልቱን ባለማወቃችን ብዙዎቻችን ተጎድተናል። የገዛ ወንድማችንን ከጎናችን አንስቶ ጠላት አድርጎ ሲሰጠን፣ የገዛ ስጋችንን ልዩ ምኞት አስገብቶ እርስ ከውስጣችን ጦርነት ሲፈጥርብን፣ ስልቱን አለማወቃችን እንዴት ማሸነፍ እንደምቻለን አለማወቃችን ጎድቶናል። ስለዚህ በዓለም በኩል ቢመጣ በዓለምና የዓለም በሆነው በኩል ቢመጣ በስጋችን በኩል ቢመጣ ሰይጣን እናሸንፋለን። በምን? በእምነት በእምነታችን እናሸንፈዋለን። ማለት ምን ማለት ነው? እናምናለን። ምንን? እግዚአብሔር ተዋጊ መሆኑን እናምናለን። እግዚአብሔር ድልን የሚሰጥ መሆኑን እናምናለን። እግዚአብሔር የማይተወን መሆኑን እንመካበታለን። ያ እምነታችን ነው ዓለምን የሚያሸንፍ። ሌላው በነዚህ ሁለት መንገዶች የሚዋጋና መጨረሻ በልዩ ልዩ ስልት በልዩ ልዩ መንገድ የሚዋጋን አሁንም ትልቁ ጠላታችን ራሱ ዲያብሎስ ነው። ሰይጣንና ሰራዊቱ ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 10 ከቁጥር 18 ላይ እንዲህ ይላል፣ ደቀ መዛሙርቱ አጋንንትን እንዲያወጡ ተላኩና በሽተኞችን ፈውሰው አጋንንትን አውጥተው ደስ ብሏቸው ወደ ጌታ ተመልሰው ጌታ ሆይ አጋንንት እንኳን በስምህ እኮ ተገዙልን አንተ ሰይጣን ወጣ ስንለው እኮ ወጣ ብሎ ደስ ብሏቸው ሲነግሩት ጌታ የመለሰውን ምላሽ ነው ማነብላችሁ። ሉቃስ 10:18 ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁ፣ እነሆ እባቡንና ግንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁም ምንም የለም የሚጎዳችሁም ምንም የለም። ሰይጣን እንደ መብረቅ ሲወድቅ አየሁኝ አለ። አው ወድቋል። በመላእክት ማህበር ጦርነት አስነስቶ የወደቀ ጠላት ነው። የተረገጠ ጠላት ነው። የተሸነፈ ጠላት ነው። ስልጣንን ሰጥቻችኋለሁ አላቸው። በዛ ስልጣን አባቶቻችን ቅዱሳን ሐዋርያት ገሰጹት፣ ከሰዎች ውስጥ አስወጡት። ዛሬም ያ ስልጣን በቤተክርስቲያናችን ሕያው ነው። ዛሬም ያ ስልጣን በካህናት ሕያው ነው። ዛሬም ያ ስልጣን በስሙ ሕያው ነው። ዛሬም ያ ስልጣን በመስቀሉ ሕያው ነው። በመስቀሉ ስንገስጸው ስሙን ስንጠራበት ጋኔን ዛሬም ይርዳል፣ ይንቀጠቀጣል፣ ይወጣል፣ ይረበሻል። ምክንያቱም አንድ ጊዜ ለኛ የተሰጠን ስልጣን ነውና እኛ ስንነሳ እሱም ይነሳል። ነገር ግን ስሙን የምንጠራበት ከሆነ ነገር ግን ጸሎተኞች ከሆን ነገር ግን ጾመኞች ከሆን ነገር ግን አማኞች ከሆን ሰይጣን ኃይል የለውም በእኛ ላይ። ለምን? የተሸነፈ ጠላት ስለሆነ። እየተገባባን ነው ወገኖቼ? አዎ። ታዲያ የተሸነፈ ጠላት መሆኑን እንዘነጋና የወደቀ ጠላት መሆኑን እንዘነጋና ለኛ የተሰጠን ታላቅ ኃይልና ስልጣን እንዳለ እንዘነጋና ያን ጊዜ እንጠቃለን። አንዳንድ ጊዜ የትም ሳንደርስ የትም የደረስን እየመሰለን የቆመ የሚመስለው ቢኖር እንዳይወድቅ ይጠንቀቅ እንዳለ ትንሽ እምነት ስትኖረን ትንሽ ምግባር ስትኖረን መመካት ስንጀምር ያን ጊዜ እሱ ደግሞ የበለጠ ስልቱን እየቀያየረ ይነሳል። የወደቅንበትን ኃጢአት የወደቅንበትን መንገድ ስለምንረሳ የተከፈተውን በር መዝጋት ስለማንችል እሱም ይነሳል። ምን ብለዋል ታላቁ አባት አባ መቃርስ? የገዳማችን ደወል ሲደወል አለ። የገዳሙ ደወል ሲደወል መነኮሳቶቹ አይደለም ብቻ አይደለም የሚነቁት አለ፣ በሰዓታት ጊዜ አጋንንትም ይነቃሉ። ለምን? ለስራቸው ነው። እነሱም ይነቃሉ። አዎ፣ መነኮሳቱ ለጸሎት ይነቃሉ፣ እነሱም ይነቃሉ። ያው ባላቸው ስልት እየተሰለፉ ሁልጊዜም ምን ስለሆነ ነው የነዛ? ሁልጊዜም ስራቸው ማደናቀፍ ስለሆነ ነው። ስራቸው አገልግሎቱን ማደናቀፍ፣ ስራቸው የሚጸልይ ካለ እንደምንም ጠጋ ብለው የሆነ ሐሳብ በውስጡ ከተው ጸሎቱን ለማዘናጋት ከእግዚአብሔር ጋር እንዳይገናኝ ጸሎቱ ከደመና በታች እንዲሆን። አያችሁ፣ አንዳንድ ጊዜ እንዲህ ያጋጥመናል አይደለም? ቆመንም እያስቀደስን እግዚኦ ተሳሃለን እያለን እንደው ሳናስበው የቤታችን ጓዳ ይመጣና ፊታችን ገጭ ይላል። ሳናስበው እንሄድና ባንክ ውስጥ እንገባለን። ሳናስበው ስራ ቦታችን እንሄዳለን። ሳናስበው ደግሞ ስንዘዋወር የሚያስቸግረን ሰው ይመጣና ፊታችን ጎጭላል። ቆይ ማለት ይጀምራል ልባችን። ከዛ በኋላ የለንም፣ ስጋችን እዚህ አለ፣ ልባችን ከዚህ የለም። እንዴት አይነት ፈተና መሰላችሁ! ስለዚህ ልባችን ይሰል አላማው ሁልጊዜ እኛን ከእግዚአብሔር መለየት ነው። ጠባባ መንገድ የተባለው ለዚህ ነው። ቀጭን መንገድ ናት፣ ጥቂቶች ናቸው የሚሄዱበት ያለው እኮ ለዚህ ነው። ጠባብ ደጃፍ ነው ብዙዎች የሚነግሩት በሌላ ነው እኮ ነው ያለው ቀጭን መንገድ ጥቂቶች የሚሄዱበት ለዚህ ነው ጥቂቶች ናቸው የሚሄዱበት መድረሻው ህይወት ነው የተባለው ለዚህ ነው በዚህ ውጊያ ውስጥ ማለፍ ያስፈልጋል ወገኖቼ ታዳ ውጊያው እንድናልፍ የድል ስልጣን ተሰጥቶናል እሱ ድል ነስቶ ድልን ነሳ ዘንድ ስልጣንን ሰጥቶናል ይህ ስልጣን ለካህናት ብቻ አይደለም ለእያንዳንዱ ክርስቲያን ተሰጥቷል ተሰጥቶሻል ሰይጣንን መቃወም ለእያንዳንዱ ተሰጥቶታል ዲያብሎስን ተቃወሙት እግዚአብሔርን እሺ በሉት እግዚአብሔርን ቅረቡት ይቀርባችኋል ተብሎ የተነገረው ለእያንዳንዳችን ለክርስቲያን ሁሉ ነው ለስላሴ ልጅ ሁሉ ነው እንቃወም ዘንድ ተሰጥቶናል በጠባቧ ደጃፍ ለመሰለፍ በቀጭኗ መንገድ ለመራመድ ወደ ህይወት በሚያደርሰው መንገድ ለመጓዝ ይሄንን ውጊያ ድል ማድረግ ያስፈልጋል ቀጭኗ መንገድ የድል መንገድ ናት መጽሐፍ ቅዱስ በመጨረሻው መጽሐፍ በራእይ የሚያውጀው በብዛት ስለ ድል ነው ምክንያቱ የመጨረሻው ነው ራእይ የሚያወራው ስለ መጨረሻው ዓለም ነው ጌታ ዳግም ስለሚመጣበት ጊዜና ከዛ በኋላ ስለአለው ህይወት ነው የሚያወራው ስለዚህ ድል ነው የሚያወራው ለምን የመጨረሻው የክርስቲያኖች ህይወት ድል ነው ድል ነው ድል ነሽዎች ናቸው ስለዚህ ምን ይላል የድል በረከቶች በራእይ 2:17 ላይ ድል ለነሳው ይላል ስጋና ምኞቱ ድል ለነሳው ዓለምን ድል ለነሳው ዲያብሎስን ድል ለነሳው የተሰወረ መናን እሰጠዋለሁ ይላል የተሰወረ መና ዘላለማዊ ክብርን እሰጠዋለሁ በዘላለማዊ ክብር አነክሰዋለሁ ይላል እንደገና ራእይ 2:7 ላይ ደግሞ ከሕይወት ዛፍ እንዲበላ እሰጠዋለሁ እንደ መላእክት ለዘላለም የሚያመሰግንበትን ለዘላለም የሚከብርበትን የሕይወት ዛፍ በአዳም ምክንያት ያጣውን ለዘላለም ሕይወት የሚኖርበትን እሰጠዋለሁ ለማን ድል ለነሳው ድል ለነሳው በሁለተኛ ሞት አይጎዳም ማን ድል የነሳው ራእይ 2:11 በሁለተኛ ሞት አይጎዳም ማን ድል የነሳው ድል የነሳው ስልጣንን እሰጠዋለሁ ራእይ 2:27 በጠቅላላ የዮሐንስ ራእይ የሚነግረን ድልን ነው የሚያበስረን እንና እናንተ በተዋህዶ እምነታችን ጸንተን በአንዲቷ ቅድስት ቤተክርስቲያን ተጠልለን ሰውን ሳይሆን እግዚአብሔርን አምነን በሰው ሳይሆን በእግዚአብሔር ተደግፈን እምንሄድ ከሆነ ቀጭኗ መንገድ ላይ ነን ያለነው በቀጭኗ መንገድ ከተጓዝን ደግሞ መድረሻው ምን ብያችኋለሁ ህይወት ነው ያን ጊዜ ድል እናረጋለን አምላካችን በዛ መንገድ ለሚጓዙት አምላካችን ለሚሰሙት አምላካችን ለሚከተሉት ምንን ይዞ ይቆያል ለእያንዳንዱ የሚገባውን ዋጋ ይዞ ይጠብቃል ለእያንዳንዱ የሚገባውን እከፍለዋለሁ ይላል ስለዚህ ዛሬ እንዳንዘናጋ በቀጭኗ መንገድ ላትተን በሰፉ እንዳንነግድ ምን አለበት የሚለው መንፈስ እንዳይገዛን የውሸት መንፈስ እንዳይገዛን የሐሰት መንፈስ እንዳይገዛን የማታለል መንፈስ የማጭበርበር መንፈስ እንዳይገዛን የትምክህት የትዕቢት መንፈስ እንዳይገዛን ጊዜያዊ የሆነው የዚህ ዓለም ጉዳይ እንዳይገዛን ኃላፊ ጠፊ የሆነው የዚህ ዓለም ገንዘብ እንዳይገዛን የዚህ ዓለም ክብር እንዳይገዛን ዛሬ ወንድሞቻችንን በመውደድ ከወንድሞቻችን በፍቅር በሃይማኖት በመኖር በቀጭኗ መንገድ እንድንሄድ በቀጭኗ መንገድ ተጉዘን የዘላለም ሕይወትን እንድናገኝ ለዘላለም እንድንከብር ይሄ ጣፊ ነው ይሄ የሚታየው አላፊ ነው ነገ የኛ አይደለም ዛሬ የጨበጥ ነው ይመስለናል ነገ ግን የሚበተን ነው ነገ ግን የኛ አይደለም ዛሬ ቁመን ስንሄድ ለዘላለም የምንኖር ይመስለናል ስለሚመስለንም ነው ስንበድል የማይሰማን ስናምጽ የማይሰማን ለዘላለም የምንኖር ይመስለናል ለዘላለም ምን በዚች ምድር ላይ የምንከብር የምንነግስ ይመስለናል ነገር ግን እኛ አይደለም እንኳን የነገውን የዚህን ሌሊት ምን እንደሚሆን አናውቅም በእኛ እጅ አይደለም ስለዚህ ወገኖቼ በቀጭኗ መንገድ ላይ ተጓዙ በጠባቧ ደጅም ተሰለፉ ለእኛ የተገባልን ተስፋ ለእኛ የተሰጠን ተስፋ የዘላለም ክብራችን የዘላለም በሰማይ በላይ ያለው ከሱ ጋር የምንኖርበት የዘላለም ክብራችን ነው ለዚህ ያበቃን ዘንድ ቅዱስ ፈቃድ ይሁንልን። ያስተማረን የመከረን አምላካችን በጠባቧ ደጅ ተሰልፈን በቀጭኗ መንገድ ተጉዘን የመጨረሻውን ክብር እንድናገኝ አሁንም የሱ ቅዱስ ፈቃድ ይሁንልን። አሜን።